ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። የዛሬ ምሽት ዝግጅታችንን የምንጀምረው በዚህ በሰሜን አሜሪካ ከሚኖሩ ኢትዮጵያውያን ጋር በምናደርገው ውይይት ነው። የዛሬ እንግዶቼን ቆየት ብዬ አስታውቃችኋለሁ። በመስተንግዶ ሀብታሙ ስዩም፣ በድምፅና በምስል ቅንብሩ ደግሞ ኤልያስ አስማረ። አብረናችሁ እናመሻለን። ወደ እንግዶቼ እንሻገር። ለኢትዮጵያ ከ10 ዓመታት በላይ በተለይ በአትላንታ ከተማና ዙሪያ የሚኖሩ ትውልድ ኢትዮጵያውያንን በማስተባበር የተለያዩ ማህበረሰብ አገዝ ስራዎችን ሲሰራ የቆየ ግብረሰናይ ድርጅት ነው። በርካቶችን ሕይወት ካቀናው የበጎ አድራጎት እንቅስቃሴ ጎን ለጎን ድርጅቱ በዩናይትድ ስቴትስ ውስጥ ያሉ ትውልድ ኢትዮጵያን ታዳጊ ወጣቶች ከባህልና ማንነታቸው ጋር እንዲተዋወቁ የሚያደርጉ ዝግጅቶችንም በማስተባበር ይታወቃል። ስለ ድርጅቱ ጉዞና ህልም በመጠኑ ለማወቅ ሁለት እንግዶችን ጋብዣለሁ። የመጀመሪያው እንግዳይ የድርጅቱ የወቅቱ ሊቀመንበር አቶ ተክሌ ደመቀ ነው። አቶ ተክሌ በአድማጮች ስም አመሰግናለሁ።
እግዚአብሔር ሀብታሙ፣ እኛም በተስፋ ለኢትዮጵያ ስም ስለተጋበዝ ከልብ አመሰግናለሁ።
መልካም። ሁለተኛው እንግዳይ ከድርጅቱ መስራቾች መካከል አንዱ የሆነው የቀድሞ የድርጅቱም ሊቀመንበር ነው አቶ ቴዎድሮስ ታደሰ ነው። ቴዎድሮስ በተለይ መሰረታቸውን በዩናይትድ ስቴትስ ባደረጉ የኪነጥበብ እንቅስቃሴዎች ውስጥም ባለው ተሳትፎ ይታወቃል። ስለዚህ ቀስ አድርጌ አቶን መተው አይቀርም። ቴዎድሮስ፣ አንተንም በአድማጮች ስም በእጅጉ አመሰግናለሁ። እንኳን ደህና መጣ።
እሺ ሀብትሽ፣ በጣም አመሰግናለሁ። እግዚአብሔር ይስጥልን ስለ እድሉ። እኛም በጣም ደስ ብሎናል ስለተጋበዘን።
መልካም። ጥቂት ወደኋላ ልመልሳችሁ። ተስፋ ለኢትዮጵያ የተሰኘውን ድርጅት ለማቋቋም ያበቁ ምክንያቶች እንድናነሳሳ ፈልጌ ነው። ተቋሙን ለመመስረት ያነሳሷችሁ የጀርባ ታሪኮች ምን ነበሩ? ቴዎድሮስ፣ ከመስራቾች መካከል አንዱ እንደነበርክ ሰምቻለሁ። ከአንተ ልጀምር።
እሺ፣ አመሰግናለሁ ሀብትሽ በድጋሚ። ተስፋ ለኢትዮጵያ በ2008 ዓመተ ምህረት በተለየ አጋጣሚ የተመሰረተ ስብስብ ነው። ምንድን ነው የሆነው? 2008 ኦገስት አካባቢ በዩኤስኤ ቱዴ ጋዜጣ ላይ አንድ የወጣ በኢትዮጵያን በተመለከተ የወጣ ሰፊ ዘገባ ነበረ። እንደምናስታውሰው በ2008 ኢትዮጵያ ውስጥ ከፍተኛ ረሀብ ተነስቶ ወደ 11 ሚሊየን የሚጠጋ ህዝብ ለከፍተኛ የምግብ እጥረት የተጋለጠበት ወቅት ነበረ እና በዛን ወቅት ዩኤስኤ ቱዴይ ጋዜጣ ፍሮንት ፔጅ ላይ በጣም ዘግናኝ የሆነ ደግሞ የሚያሳዝኑ ፒክቸሮችን የያዘ መንገድ ላይ አጥንቱ ገርጥቶ የወደቀ ሰው ፎቶግራፍ ይታያል። አንዲት እናት በጣም በጣም የከሳ የገረጣ እሷም በጣም የተጎሳቆለች ሴት ናት። በዛ ላይ በጣም ያንን እንደዚህ አይነት በጣም የከሳና የተጎዳ ህጻን ልጅ ተሸክማ የሚያሳይ በጣም በጣም ግራፊክ የሆነ ፒክቸር ነበረ። በዛ አይነት መልክ እንግዲህ ወደ ሁለት ፔጅ ተኩል የሚሆን ሰፊ ዘገባ ነው ይዘው የወጡት እና ያንን በወቅቱ ታክሲ ነበር የምሰራው ገና ወደ አሜሪካ ከመጣው ምናልባት 4 ዓመት ምናምን አካባቢ ነበር ቆይታዬ። በምሰራበት ታክሲ አካባቢ የተለመደ አይነት ብሽቅ አለ። ናይጄሪያዎች እና ኢትዮጵያውያን በጣም በስራው ላይ የቆዩ በእድሜያቸው ገፋ ያሉ ትላልቅ አዛውንቶች ናቸው በሁለቱም ሳይት እና ይተራረባሉ። ናይጄሪያዎቹ ኢትዮጵያውያኖቹ እናንተ ረሀብተኞች ዳቦን ስጣችሁ ወይ ምናምን እያሉ ይተርቧቸዋል። እነዚህ ደግሞ ኢትዮጵያውያኖች ደግሞ መልሰው እናንተ አጭበርባሪዎች፣ እናንተ ቀጣፊዎች ምናምን ብለው እንደዚህ አይነት መተራረብ አለ እና በዚህን ወቅት አንድ ከመሀላቸው ያለ ናይጄሪያዊ ያንን ጋዜጣ ያነብና ቃላለ አገኘኋቸው አይነት ስሜት ይዞ ወደ ኢትዮጵያውያኖቹ መጥቶ እናንተ ረሀብተኞች እዚህ ዝም ብላችሁ ትንጫጫላችሁ፣ ወገናችሁ እያለቀ ነው እና እዚህ ዝም ብላችሁ ፖለቲካ ከምታወሩ በወቅቱ የኦባማና የሂላሪ ፕራይመሪ ውድድር የሚያደርጉበት ወቅት ነበር እና ያንን እየጠቀሰ ዝም ብላችሁ በማያገባችሁ ፖለቲካ ከምለፈልፉ ሀገራችሁ ውስጥ እየወደቀ ያለውን ወገን ለምን አትረዱም የሚል አይነት ነገር መናገር ጀመረ። ኢትዮጵያዊ ለሚመስለው ሰው ሁሉ እየዞረ አሪው ፍሮም ኢትዮጵያ እና ከዛ ያንን ፒክቸር ያሳያል፣ ይሳደባል። እንደዚህ እያደረ እየዞረ ሲመጣ እኔ ጋር ደረሰ እና አሪው ፍሮም ኢትዮጵያ ምናምን አለኝ። የስ አያም ከዛ ያንን ፒክቸር አሳየኝ እና ያን ጋዜጣ ሳይኝና ህዝብ እንደዚህ ያለቀ ነው ምናምን አለ። ዳነቦይ ስላለው ጋዜጣ ነው ስጄ ስለው በትፈልጊድና ገሳን ባልሰጠም ብሎ እየዞረ እንደዚህ ኢትዮጵያዊን የሚመስለውን ሁሉ እየመረጠ መሳደብ ጀመረና በዛ አጋጣሚ ውስጥ ነው ጋዜጣውን ገዝቼ ለማንበብና ሁኔታውን ለመረዳት የቻልኩት። ከዛ ይኸው አሁን አብሮኝ የቀረበውም ተክሌ በወቅቱ እሱም ደግሞ በኤንፒአር ላይ ሰብቶ ስለነበረ ጉዳዩን በጣም በቂ ግንዛቤ ነበረው። ለሱም ለሚመስሉኝ አካባቢ ላሉ ልጆችም ጉዳዩን ማውራት ጀመርን። በዛ የሆነ ነገርማ ማድረግ አለብን ወደሚል ውሳኔ ደረስንና ተስፋ ያንን በወቅቱ የተከሰተን ችግር አቅም በፈቀደ መልኩ ምላሽ ለመስጠት የወገንን ጩኸት ለመታደግ አስቦ የተጠነሰሰ ማህበር ነው ማለት ነው። እና መነሻ ሀሳቡ ይህን ይመስላል። ትንሽ አስረዘምኩት ይቅርታ፣ ግን ይህን ይመስላል።
ምንም ችግር የለም። ስለዚህ ቁጭት የፈጠረው ማህበር ወይንም ድርጅት ነው ማለት እንችላለን።
ትክክል።
ወደ አቶ ተክሌ ልመለስ። እንግዲህ ተስፋ በአለፉት ከአስር ዓመታት በላይ ለዘለቀ ጊዜ ለኢትዮጵያውያን የተለያዩ ማህበረሰቦች ድጋፍ የሚያደርጉ እንቅስቃሴዎችን ሲከውን ሰምተናል፣ በአንዳንድ ሁኔታዎችም አይተናል። የተወሰኑትን ለአድማጮች ብታጋራለን። ምን አይነት እንቅስቃሴዎቹ ተሳተፋችሁ?
አመሰግናለሁ ሀብታሙ በድጋሜ። እንግዲህ ቅድም ቴዲ እንደገለጸው የተመሰረተንበትም አንዱ ትልቁ ዓላማ ኢትዮጵያ ውስጥ የተከሰተውን ረሃብ ዝም ብለን እንደሌላው ሰው ከማዳመጥ ከመስማት ይልቅ ምን እናድርግ፣ ምን ብናደርግ ይሻላል ብለን ተሰባሰብን። ብዙ በከተማችን ውስጥ ያሉ ሰዎችን መከርን። ከዛም በኋላ እንደተባለው ለወገኖቻችን አገር ቤት በተለይ በደቡብ ኢትዮጵያ ተከስቶ ለነበረው ረሃብ የምንችለውን ያክል ገንዘብ ሰበሰብን። ወደ $45,000 በላይ ተሰበሰበ። በዚህ አጋጣሚ በአትላንታ ውስጥ ያለ ማንኛውም ማህበረሰብ ጉዳዩ ሁሉንም የሚነካ ስለነበረ ዝም ብሎ ከንፈር መምጠቱ ዝም ብሎ ማየቱ ተገቢ ስላልነበረ ያን ያክል ገንዘብ ሰበሰብን። ከሰበሰብንም በኋላ በወቅቱ ወዲያው ለመላክ አንዳንድ መሰናክሎች ቢኖሩም ከግሊመረስ ኦፍ ሆፕ ከሚባል ድርጅት ጋር ተባብረን አገር ቤት ውስጥ በዛው አካባቢ ለሚኖሩ ወገኖቻችን ያንን $45,000 ልከን የሚቻለውን ያክል አድርገናል። እንዳውም ከዛ ጊዜያዊ ሪሊፍ ወይም ጊዜያዊ መፍትሄ ከማበጀቱም አልፎ ከዚህ ድርጅት ጋር ተባብረን ወደ ዳውሮ የሚባል አካባቢ ለብዙ አባወራዎች ንጹህ መጠጥ ውሃ እንዲያገኙ ቋሚ ፕሮጀክቶችን ሰርተን እነሆ እስካሁን ድረስ እዛ አካባቢ ያሉ ወገኖቻችን በንጹህ መጠጥ ችግር እንዳይወድቁ ንጹህ መጠጥ ውሃ ቤተሰቦቻቸው እነሱም እየጠጡ ይገኛሉ። አንዱና የመጀመሪያው ከዛ ከተነሳንበት ጊዜ ጀምሮ የተሰራ ስራ ነው። ከዛ በመቀጠል ተስፋ ለኢትዮጵያ እንግዲህ ቅድም ቴዲ እንደነገረህ የተገናኘንበት አንዱና ትልቁ ዓላማ ኢትዮጵያዊነት ስለሆነ የተሰባሰብንበትም ለጉዳያችን ለችግራችን አለሁ ለማለት ስለሆነ እኛ በውጭ ሀገር እየኖርን እንደሌላው ዓለም ዝም ብለን መሳቁ መሳለቁ ተገቢ ስላልሆነ ያንን ብለን ከዛ ጀምረን ቀጠልን። እርዳታችን በተለይ በዚህ በከተማ ውስጥ በማህበራዊ አገልግሎትም በተለያዩ ቦታ ሰውን በማሰባሰብ በማምጣት እዚህ ለተቸገሩት ወገኖቻችን ለበርካታ ዓመታት የተቸገሩ ወገኖችን እየመረጥን ገንዘብን እንረዳ ነበረ። ለአምስት ቤተሰብ መጀመሪያው ዓመት፣ ለሶስት ቤተሰብ፣ ለአራት ቤተሰብ እንደዚህ ደግሞ ለአንድ ወገናችን ገንዘቦችን እየሰበሰብን እያዋጣን እንረዳለን። ከዛም ደግሞ አልፈን ተርፈን እዛው ትልቁ ዓላማችን አገር ቤት ስለሆነ የተጎዱ ህጻናትን አሳዳጊ የሌላቸው ልጆችን በመሰብሰብ አገር ቤት ከተለያዩ ድርጅቶች ጋር በመጣመር በመጀመሪያ ሜሪጆ ከምትባል ድርጅት ጋር ከዛ በኋላ ደግሞ እስካሁን እስከ ቅርብ ጊዜ ድረስ መሰረት ሂማኒቴሪያን ኦርጋናይዜሽን ከሚባል ድርጅት ጋር ህጻናቶችን እየሰበሰብን እያሳደግን እንረዳለን በቋሚነት። ከዛም ደግሞ በተጨማሪ በአገር ቤት ያሉ ተማሪዎች ትምህርት የማንኛውም አንድ ሀገር መሰረት መሆኑን በመረዳት ትምህርት ለሚቀጥለውን ትውልድ የምንቀርጽበት አንዱና ትልቁ መደረግ ያለበት ነው ብለን ስለምናምን በየአመቱ ወደ ትምህርት ቤት የሚገቡ ህጻናትን ዋን ፓክ ፎር ዋን ቻይልድ በሚል መሰረት ማለት በሚል በተለይ መሰረት ማኪያ ኦርጋናይዜሽን ይዛ በመጣችው ትልቅ ህጻናቶችን ወደ ትምህርት ቤት ለማስመለስ ባመጣችው መመሪያና መርህ መሰረት እኛም እዚህ አትላንታ ያለውን ኢትዮጵያ እያስተባበርን ለበርካታ ህጻናት ለብዙ አመታት ኦልሞስት ከ13,000 ህጻናት በላይ ወደ ትምህርት ቤት እንዲገቡ ወደ ትምህርት ቤት እንዲመለሱ ሙሉ ወጫቸውን እንረዳ ነበር ለበርካታ ማለት ነው። ኮቪድ እስከሚመጣ ጊዜ ድረስ ከዛም በኋላ ይሄን ጉዳይ ያውን ከተልበታለን። እነዚህን ነገሮች ነው ምናደርገው። ከዛ በዘለለ በማህበራዊ አገልግሎት በዚህ በከተማችን ውስጥ በተለይ አዲሱ ትውልድ አዲሱ ወጣት ኢትዮጵያዊነቱን ማንነቱን ባህሉን እንዲረዳ አመታዊ በዓል በማድረግ እንደዚሁም ደግሞ ሁላችንም ሊያሰባስብ የሚችል አምብሬላ የሚሆን የኢትዮጵያ ኮሚኒቲን ከብዙ ኢትዮጵያውያን ጋር መመስረት አለበት። ሁላችንም ወደ አንድ ማምጣት አለበት። ሁላችንም በዛ ተሰባስበን ኢትዮጵያዊነታችንን ማንነታችንና ባህላችንን ለትውልድ ማስተላለፍ አለበት ብለን ከሌሎች ኢትዮጵያውያን ጋር ከ2009 ጀምሮ በአዲስ መልክ ተመሰረተበትና እነሆ ዛሬ ትልቅና አንዱ በሰሜን አሜሪካ ውስጥ ካሉ ኢትዮጵያ ኮሚኒቲ ማህበራት አንጋፋና ትልቅ እንዲሆን ከመሰረቱት በውስጡም ገብቶ ከማገልገል በቦርድ በሳት ፈጻሚ እየገባን ከማገልገል ጀምሮ ትልቁን አስተዋጽኦ ከሌሎች ወገኖቻችን ጋር በመሆን እየሰራን እያገለገልን እንገኛለን። እነዚህ ናቸው ዋና ዋናዎቹ። ሀብታም
መልካም በጣም አመሰግናለሁ አቶ ተክሌ። ወደ ቴዎድሮስ ልመለስና እንግዲህ ይህንን መሰል ድርጅት ይህንን መሰል ተቋም ከአንድ አመት ወደ አንድ አመት ማሸጋገር የራሱ የሆነ ፈተና ያለው ይመስለኛል። እናንተ ደግሞ 12 ዓመታትን ለመዝለቅ ይችላችኋል። እንደዚህ ባሉት አመታት ለማለፍ ዛሬ ላይ ለመድረስ የቻላችሁበት ሚስጥር ምንድን ነው ብላችሁ ታስባላችሁ? በአትላንታና በአካባቢው የሚኖረው የኢትዮጵያውያን ማህበረሰብስ እናንተ እዚህ ለመድረሳችሁ የነበረው ሚና ምን ነበር የሚለውን ጠቅለል አድርገህ ባጭሩ ብታጋራል።
እሺ አትሽ አመሰግናለሁ። የተስፋ የተለየ ጥንካሬ የሚለው በኮሌክቲቭ ሊደርሺፕ ነው የሚመራው። ይሄ አንድ ሰው አሁን ለምሳሌ በወቅቱ ሰብሳቢያችን ተክሌ ነው። ተክሌ ብቻውን የሚያደርገው ነገር የለም። ተክሌን ሰብሳቢ አድርገን ያስቀመጥ ነው እንዲያሰባስበን ስብሰባ ላይ ሀሳብ ለማሸራሸር የግድ አንድ ሰው ዲድ ማድረግ ስላለበት በዛ መልኩ ነገሮችን ሀንድል እንዲያደርግ እንጂ ከዛ በተረፈ ልክ እንደ ማንኛውም 11 የተስፋ አባላት አንድ ሰው ነው፣ አለቀ። ተሰብሳቢ ስለሆነ ለብቻው የሚሰጠው የተለየ አይነት ስልጣን የለም። እያንዳንዷን ነገር የምናደርገው በኩል በጉዳዩ ላይ በኩል መክረን በኩል ተከራክረን መጨረሻ ላይ በአብላጫ ድምጽ ነው የሚወሰነው። እና ያ ኮሌክቲቭ ሊደርሺፕ በጣም እየሰራ ይመስለኛል። እንደ ማንኛውም ስብስብ አንጨቃጨቅም፣ አንከራከርም አለም። እንደውም የመጀመሪያዎቹ አካባቢ በጣም ፈታኝ ወቅት ነበረ። በጣም እንጋጭ፣ በጣም እንጣላ ነበረ። አሁን ያ ነገር በቃ እንደ ኩፍኝ ወጣለን። ማን ምን እንደሆነ እያንዳንዳችን እርስ በርስ ተዋወቅን። አሁን ከድርጅትም አልፈን ቤተሰብ ነን። እኔ በማንኛውም ማህበራዊ ጉዳይ ላይ ለሚደርስብኝ ማንኛውም ችግር ቅድሜ የምጠራው የተስፋ አባላትን ነው፣ ደስታ መሆን ሐዘን። በዚህ አይነት መልኩ በጣም ተዋሃድን እና ወደዛ ደረጃ ግን የመጣ ነው በቀላል አይደለም። በጣም ከባድ ጊዜ ያሳልፈናል። በብዙ መልኩ በጣም ከፍተኛ በተለይ የመጀመሪያዎቹን $45,000 እንደተመሰረትን በሰበሰብን ሰዓት ሰባችን ለረሀብ ለመድረስ ስንዴ፣ በቆሎ ገዝተን ለመላክ ነበረ። ነገር ግን ብሩን ለመሰብሰብ በፈጀው ጊዜ ብሩን ሰብስበን ደግሞ ለየትኛው ድርጅት እንላክ የሚል ነገር በመምከር በጀመርንበት ጊዜ የረሃቡ ጊዜ አልፎ የመረጋጋት ነገር ተፈጠረ እና ከዛ በኋላ ነው እንደገና እንደ አዲስ ቁጭ ብለን መክረንበት፣ አይ ለምን ሰስተነብል የሆነ ፕሮጀክት ላይ ስንዴ፣ በቆሎ ገዝተን ልከን ነገ የሚራቡበትን ነገር ከመፍጠር ለምን በቋሚነት አንድ ነገር አናደርግም ብለን ቅድም ተክሌ የጠቀሰልን 7 የውሃ ጉድጓዶች የማስቆፈር ሁኔታ ላይ የደረስ ነው። እና በእነኛ ሰዓቶች ግን ነገሮች ቀላል ናቸው ማለት አይደለም። እያንዳንዷ ውሳኔ፣ እያንዳንዷ እንቅስቃሴ ትልቅ ጫና የነበረበት ወቅት አሳልፈናል። እና ለጥንካሬያችን መሰረቱ ብዙ ፋክተሮች መጥቀስ ይቻላል። ግን ለእኔ እኔ የምወስደው በተስፋ ላይ ያለ ጠንካራ ጥንካሬ የሊደርሽፕ እንትናችን፣ አካሄዳችን፣ ሁሉን አቀፍ ይሄ ኮሌክቲቭ ሊደርሽፕ የሚባለውን አይነት ነገር መከተላችን ነው ብዬ አስባለሁ።
መልካም፣ በጣም አመሰግናለሁ ቴዎድሮስ። አቶ ተክሌ ወደ አንተ ልመለስና አጠር አድርገህ የምትመልስልኝ ሌላ ጥያቄ ላስከትል። እንግዲህ ድርጅታችሁ ከሚታወቅባቸው ጉዳዮች መካከል አንዱ እዚህ የሚወለዱ ትውልደ ኢትዮጵያውያን ወጣቶችን ታዳጊዎችን ከባህልና ከማንነታቸው ጋር እንዲተዋወቁ ማድረግ ነው። ይህን ነገር ማድረግ በእጅጉ አስፈላጊ የሆነበት ምክንያት ምንድነው? ይህንን ለማድረግስ ለማሳካትስ የሞከራችኋቸውን የተወሰኑ መድረኮች ጠቅላላ አድርገህ ብትጠቅስልን?
እሺ፣ አመሰግናለሁ ሀብታሙ። በድጋሚ እምልህ አንዱና እምልህ ትልቁ ነገር ትውልድ ኢትዮጵያውያን ወይም እዚህ የተወለዱ ህጻናትን ማንነታቸውን፣ ባህላቸውን፣ ኢትዮጵያዊነታቸውን እንዲይዙ አስፈላጊነቱ እምልህ እኛ ኢትዮጵያውያኖች ነን፣ እዚህ መጥተናል፣ እኛ ብቻችን ኢትዮጵያውያኖች ነን ብለን ባህላችንን፣ ማንነታችን ለሚቀጥለው ትውልድ የማናስተላልፍ ከሆነ እኛ ላይ ይሞታል ማለት ነው። እና አንዱና ትልቁ እንትናችን ልጆች እኛ የምንሰራውን እኛ የምናደርገውን ካለባበሳችን ከድርጊታችን ጀምሮ ለምሳሌ ተስፋ ለኢትዮጵያ አመታዊ በዓሉን በሚያደርግበት ሰዓት ከመጀመሪያው ጀምሮ ብዙ ህጻናትን ባሉበት የሚያደርገው ኢትዮጵያዊ ባህሉን ተጎናጽፎን ኢትዮጵያዊ ባህሉን ለምሳሌ ሴቶች እናቶቻችን እንስራ በመሸከም ወንዶች የተለያዩ ባህል አልባሳትን እንደ ጃኖ ልብሶችን በመልበስ ምንድን ነው በተለይ ደግሞ ኢትዮጵያ ውስጥ የምንጸባረቅባቸውን ጋቢ በመልበስ ትልልቅ በአመቱ የሚደረጉ ምርቃን የመሰለ ነገር እየሰሙ እያዩ ነው ያደጉት። እና ይህንን አንዱ ፎከስ ያደረግንበት ምክንያት ባህልን የማናስተላልፈው ከሆነ ማንነቱ ወደ ትውልድ የማናስተላልፈው ከሆነ እኛ ላይ ብቻ ዝም ብሎ የሚቀር ከሆነ እኛነታችን ወደ ትውልድ አይሸጋገርም ማለት ነው። ለዛ ስንል ወጣቱን በማተኮር ወጣቶች ላይ ከፍተኛ ትኩረት በመስጠት ለልጆች ባህልን ለማስተላለፍ ትልቅ አስተዋጽኦ እያበረከትን ነው ብለን እናምናለን። እንደ ተስፋ ለኢትዮጵያ ሁሉንም አድርገናል ብለን የማንልበት ምክንያት ዘርፈ ብዙ ነው ነገሩ፣ ግን እኛ የምንችለውን እያስተላለፍን ነው። ይሄን ለማድረግ እንዳልኩ በእኛ በዓል ላይ ወጣቶችን በመሰብሰብ ይሄን እናደርጋለን። ከዚህ ቀደም አንድ ጊዜ ብዙ ያልገፋንበት የወጣቶች ፌስቲቫል እንዲቋቋም በአትላንታ ውስጥ ሞክረን ነበረ። ትንሽ ወጪው ምኑም ከበድ ያለ ስለሆነ ለብቻችን ማድረግ አልቻለን። በእነዚህ አይነት መልኩ ባህላችንን ወደ ትውልድ እያሻገርን እንዲያውቁት እያደረግን እየሰራን ነው የምንገኘው እና ትኩረታችንም ምልህ ማንኛውም በዚህ ዓለም ያለ ማንኛውም ማህበረሰብ ማንነቱን፣ ምንነቱን፣ ባህሉን ወደ ትውልድ እንዲተላለፍ እንደሚያደርገው ሁሉ እኛም ኢትዮጵያዊነታችን እዚህ ያሉ አሜሪካኖች አሜሪካን ሀገር ልጅ ማሳደግ ከባድ ነው። አሜሪካን ሀገር በቤተሰብ ብቻ የሚሆን አይደለም። ልጆች ኢትዮጵያዊነታቸውን፣ ባህላቸውን እንዲያውቁ ሰብሰብ ብለህ በምታሳይበት ሰዓት ብዙ ነገሮችን በማየት ወደ ራሳቸው ሊወስዱት ይችላሉ የሚል እምነት ስላለን በእንደዚህ አይነት መልኩ ባህላችን እያስተላለፍን እንገኛለን። ለማድረግም ከፍተኛ ፍላጎት አለን። ይሄ ነው አንዱና ትልቁ ምክንያት በለይታ።
በጣም አመሰግናለሁ አቶ ተክሌ። ያለን ሰዓት እየተጠናቀቀ ነው። ትንሽ ደቂቃዎች ግን ስላሉን አቶ ተክሌ ወደኋላ በአንድ ደቂቃ ውስጥ የድርጅቱን የመጪ ዘመን ህልም ትነግረናለህ። ከዚያ በፊት ግን ቴዎድሮስ፣ እንግዲህ አንተ በኪነ ጥበቡ ዓለም ውስጥም ባለህ ተሳትፎ ትታወቃለህ። በተለይ በሰሜን አሜሪካ ውስጥ ባሉት እንቅስቃሴዎች ሰብአዊነትን መደገፍን የሚሰብኩ የስነ ግጥም ስራዎችንም ስታጋራ አይሃለሁ። እንደው ጨዋታችን በደረቁ ከሚሆን አንድ አጭር የግጥም ዘለላ ብትጥልልልን።
እሺ ሀብትሽ፣ በጣም ደስ ይለኛል። ከዛ ፊት ግን እንደው ለአንድ ደቂቃ ተክሌ ቅድም በጠቀሰው የወጣቶችን አስተዋጽኦ በተስፋ ስብስብ ላይ ለመግለጽ ትልቁ ነገር ምንድን ነው የምናደርገው ወጣቶች በተለይ እዚህ ተወልዶ ያደጉ ህጻናት መስጠት እንዲለምዱ ነው የምንገፋፋቸው። ምናልባት ሁላችንም እንደምናስታውሰው ኢትዮጵያ ውስጥ ህጻኑን ስናድግ ወላጆቻችን ወደ ቸርች ሲወስዱን በጣም ከፍ ያለ የሙዳየ ምጽዋት ውስጥ ተሸክመው 10 ሳንቲምም 5 ሳንቲምም እንድንጥል ያደርጋሉ። አለ ራሳቸው ያቺን ሙዳየ ምጽዋት ውስጥ 5 ሳንቲም 10 ሳንቲም መጣ ሲችሉ እኛን ኮኮ አድርገው ተሸክመው እዛ ውስጥ እንድንጥል ወይንም ደግሞ ለእኔ ብጤ ከኪሳቸው አውጥተው ሳንቲሙን ሰጥተው ለእኔ ብጤ እንድንወረውር ያደርጋሉ። ራሳቸው ማድረግ ሲችሉ ለእኛ ይሰጣሉ እድሉን። ያ ማለት ምንድን ነው? መስጠት ትልቅ ጸጋ እንደሆነ ለማሳየት እና እንዲለምድብን ህይወታችን እንዲሆን ማድረጋቸው ነው ብዬ ነው የማስበው። እና ይህን ነው እኛ እየደገምን ያለ ነው። ዋናው ነገር ህዝብን ወገንን መርዳት ከራስ አልፎ ለሌላው መስጠት ትልቅ በረከት እንደሆነ የምናስተምርበትም ወይም ደግሞ ኢትዮጵያዊነትን ውስጣቸው እንዲሰርጽ የምናደርግበትም የተለየ አጋጣሚ ነው ማለት ነው። ቅድም የጠቀሰው በየአመቱ የምናደርገው አመታዊ የምስጋና ምሽት ባህላችን። በመቀጠል የብልህ ሰው ስፖርት የምትል አጭር ግጥም አለችኝ። እሷን ላንብ። በጥያቄው መሰረት ከዱብ ዱብ ይልቅ ክብደት ከማንሳት ሌት ተቀን ከመሮጥ ዳገት ከመውጣት ሁሉ የሚበልጥ የአካል ብቃት የብልህ ስፖርት ከእግር በርከክ ብሎ አንድ እጅን ዘርግቶ የወደቀን ወገን ከመሬት ማንሳት ነው የሚለው። እንግዲህ ያው
በጣም አመሰግናለሁ። አመሰግናለሁ ቴዎድሮስ። ከመላይታችን በፊት አንድ ደቂቃ አቶ ተክሌ የመጪ ዘመን የድርጅቱን ህልም ጠቅለል አድርገን ገረኝ።
የመጪው ዘመን የድርጅታችን ህልም አሁን እያሳደግን ካለናቸው ህፃናቶች በላይ በተለይ በአሁኑ ሰዓት ብዙ ረጂ የሌላቸው ህፃናቶች በየሜዳው በየቦታው ስለሚገኙ 25 ህፃናቶችን በአንዴ ጀምረን የበለጠ ህፃናቶችን መርዳት፣ ማስተማር፣ ጥሩ ዜጎች እንዲሆኑ ማድረግና ቋሚ ፕሮጀክቶችን በተለይ አቅደን በተለያዩ ቦታዎች ቋሚ ፕሮጀክትን ለማድረግ ከፍተኛ ህልም አለን፣ ከፍተኛ ራዕይ አለን። በዚህ አጋጣሚ በአትላንታ ውስጥ የሚኖሩ ኢትዮጵያውያን የድርጅታችን አባላቶች በሙሉ እስካሁን ለመጣነው ጉዞ አብረውን መጥተዋል። ወደፊት ለምናደርገውም ከጎናችን እንዲሆኑልን በዚህ አጋጣሚ ተስፋ ለኢትዮጵያ የቦርድ አባላት በሙሉ ጥሪያችንን እናስተላልፋለን። ህልማችን እንደዚህ አጠር አድርገን ብናቀርበውም ሰፋ ያለ ስራ ለመስራት ትልቅ እቅድና ህልም አለን። ሀብታም፣
እጅግ በጣም አመሰግናለሁ። አቶ ተክሌ ደመቀ እንዲሁም ደግሞ አቶ ቴዎድሮስ ታደሰ ተስፋ ለኢትዮጵያ ስለተሰኘው ድርጅት የእስካሁን ጉዞና የመጪ ዘመን ህልም ስላጋራችሁን ሀሳቦች ሁሉ በእጅጉ እናመሰግናለን። መልካም ቀን ይሁንላችሁ። በሌላ ጊዜ እንገናኛለን። መልካም ጊዜ።
ከልብ እናመሰግናለን።
ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ሴታዊት ንቅናቄ በየዓመቱ የሚታሰበው የ16 ቀናት የጸረ ጾታ ጥቃት ዘመቻ አሁንም አልረፈደም በሚል መሪ ቃል በትግራይ፣ አማራና አፋር እንዲሁም ደግሞ ግጭት ባለባቸው በምዕራብ ኦሮሚያ አካባቢዎች ጾታዊ ጥቃት የደረሰባቸው ሴቶችና ህጻናት አስፈላጊውን ድጋፍ እንዲደረግላቸው እንዲሁም ደግሞ አጥቂዎች በተገቢው መንገድ በህግ ፊት እንዲቀርቡ የሚጠይቅ መልእክት አስተላልፏል። ይህም በተመለከተ ኤደን ገረመው የተቋሙን መስራችና ዋና ስራ አስፈጻሚ ዶክተር ስህን ተፈራን አነጋግራለች።
ያለፉት 2 አመታት ኢትዮጵያውያን ሴቶች እጅግ ብዙ ጉዳቶችን ያስተናገዱበት ነው። በተለይም ደግሞ ጦርነትና ግጭት ባለባቸው አካባቢዎች የሚኖሩ ሴቶች ለአስገድዶ መደፈር፣ ለድብደባ፣ ለሞትና ለስደት ተጋልጠዋል። እነዚህ ጥቃቶች በሴቶች ላይ መፈጸማቸውን በጦርነቱ ተሳታፊ የሆኑ አካላት በሙሉ ቢቀበሉትም አጥቂዎችን ወደ ፍትህ ማቅረብ እንዲሁም ደግሞ ለሴቶች ተገቢ የሆነ የሕክምና የስነ ልቦናና የመልሶ ማቋቋም ቸል የተባሉ ይመስላሉ። የዘንድሮ የ16 ቀናት የጸረ ጾታዊ ጥቃት ዘመቻ ሴታዊት ንቅናቄ ሃሽታግ አሁንም አልረፈደም ስትል ጥሪ አቀርባለች። የተቋሙ መስራችና ዋና ስራ አስፈጻሚ ዶክተር ሲህን ተፈራ፣
ለዚህ አመት የመረጥ ነው አሁንም አረፈደም በሚል መሪ ቃል ጾታዊ ጥቃት በጦርነቶች ውስጥ ምን ያህል ሴቶች እንደተጎዱ ሰምተናል። አሁን በቅርብ በቆመው በትግራይ ጦርነትም ቢሆን ወይም በምዕራብ የሀገራችን ክፍል በኦሮሚያ፣ በነሻንጉል ብቻ ጦርነት ባለበት ሁሉ ሴቶች መጎዳታቸው የማይቀር ነው እና እሱ ለዚህ ችግር መፍትሄ መፈለግ ማፈላለግ፣ ሁሉም የጉዳት ሰለባዎች ማገገም እንዲችሉ ያንን አክሰስ መፍጠር እና ጉዳት እያደረሱ ያሉት ጦርነት አካላት በሁሉም በኩል ቢሆን ከዚህ ነገር መቆጠብ እንዲችሉም ግን ደግሞ የራሳቸውን የሰራዊት አባላት ወደ ፍትህ ማምጣትም ሊሆን ይችላል ጥያቄው። ብቻ በዚህም ሆነ በዛ ጾታዊ ጥቃትን መርሳት የለብንም። በሀገራችን ሁኔታ ውስጥ ካሉት ጥቃቶች በጣም አሰቃቂው ወይም በጣም ከጉዳት ብለን ከምናያቸው ነገሮች ያው እንግዲህ መሞት፣ ህይወት ማጣት አለ። ከዛ በኋላ ደግሞ በጣም አሰቃቂና በጣም እየጎዳ ያለውም የህብረተሰባችንን በሙሉ ማህበረሰባችንን ልብ እየሰበረ ያለው የጾታዊ ጥቃት ነው እና አሁንም አረፈድ ነው ያል ነው ይህንን ለማስቆም ጊዜው አሁን ነው የሚለውን ሀሳብ በመያዝ ነው።
ዶክተር ሲሂን ይህን ለመሰለው ጉዳት የጤና ድጋፍ፣ የፍትህ ካሳ እንዲሁም ደግሞ ማህበረሰብ ተኮር የሆነ ድህረ አደጋና ነውጥ የስነ ልቦና እርዳታ እንደሚያሻም ይጠቁማሉ። ይህ ታዲያ በትግራይ፣ በአማራ፣ በአፋር እንዲሁም ደግሞ በቤኒሻንጉልና በኦሮሚያ ክልሎችም መደረግ እንዳለበት ይጠቁማሉ።
ጥቃት ጊዜ ኢነቪተብል ነው፣ ጦርነት ባለ ቁጥር መኖር አለበት የሚለውን አንቀበልም። ብዙ ጊዜ በአብዛኛው ጦርነት ውስጥ በዓለም ላይ ያሉ ውስጥ አለ፣ ግን በዚህ ኤክስቴንት እንደዚህ አይነት ጉዳት ብዙ ሀገር ላይ ሰምተን አናውቅም እና ባይሆን ጥሩ ነበር። እንዳይሆን ደግሞ ማድረግ የሚችሉት ተዋጊ አካላት ናቸው። የተማሩትን ድንጋጌዎች እንደ ኢትዮጵያ መንግስትም ወይም እንደ ሌላ ታጣቂ ኃይል ሁሉ መቼስ የጦርነት የድንጋጌ እና የሚከበሩ ነገሮች አሉ አይደለም። ንጹሐን ዜጎች መጎዳት የለባቸውም ነው። ሴቶችን ሞራል ለመጉዳት ያንን ማህበረሰብ ማንበርከኪያ አድርጎ ጾታዊ ጥቃትን ማስፈን አንድ ቢደረግ እኮ ሊቆም ይችል ነበር። መጀመሪያ የተደረገው መጀመሪያ ሄዶ የደፈረው ወታደር ቢቀጣበት እና እንደ ብሽሽቅ ወይም እንደ መመላለስ አሁን የኔ ማህበረሰብ ሴቶች እንደዚህ ተጎድተዋል፣ አሁን ስንመጣ እናንተን እንደማን እንጎዳለን በሚል ሴቶችን መጠቀሚያ እንደ ቃቃ ባያረጉ ተዋጊዎች እዚህ ደረጃ አይደርስም ነበረ። ስለዚህ መቼ ነበር መቆም ያለበት የሚለው ይሄ ይመስለኛል። አሁንም ግን አረፈደም ደግሞ ማለት ያለብን ተስፋ መቁረጥ ስለማንችል ነው። በተለይ የትግራይ ጦርነቱ የእውነት አሁን እየተባለ ባለው መልክ የእውነት እየቆመ ከሆነ ሰዩ በጣም የሚያስደስት ነገር ነው። ግን ሴቶቹ የተጎዱ ሴቶች ደግሞ ያለ ካሳ መፍትሄ ሳይፈለግ ተጠያቂነት ሳይኖር በዛ ተድበስብሶ ጉዳታቸው ተድበስብሶ ካለፈ ደግሞ ሌላ ጥቃት ነው የሚሆነው። ወደ ሌላ ጦርነትም የሚወስድ እንደዚህ አደባብሰን የምንተወው ነገር ነው እና አሁንም አረፈደም ያለው በሁለቱ ምክንያት ነው። አንደኛው ጦርነቱ የጋብ እያለ ቢሆንም ሱ ቢያስደስተንም ግን ተጠያቂነቱ ካሳ መፈለጉ ሴቶች እንዲያገግሙ ከተጎዱት ጉዳት ወንዶችም የተጠቁ አሉ። ያው የሴቶች ቁጥር በጣም ከፍ ቢልም የሴቶችና የህፃናት ቁጥር በጣም ከፍ ቢልም በተለይ ሴት ህፃናት ይህንን ክፍተት ለመሙላት ለማህበረሰባችንን ሴቶቻችንን ልብ ለመጠገን አሁንም ጊዜ አለን በሚለው ሆኖ አንደኛው እሱ ነው። ሁለተኛው ግን ሌላ ጥቃቶች እና በጣም ከፍተኛ የሆነ ሌላ ያው ጦርነት አንለው ይሆናል ግን ብዙ ግጭቶች በየቦታው አሉ። በተለይ አሁን ኦሮሚያ ውስጥ ያለው ያው በጣም አሳሳቢ ደረጃ ላይ ደርሷል። ያው ጥቂት ማየትም ከቻል ነው። አሁን እኔ ለምሳሌ በቅርብ ቤነሻንጉል ሄጄ ከምዕራብ ወለጋ የተፈናቀሉ ዜጎች ሴቶችን ለማናገር እድል ነበረኝ እና እዛም በጣም ከፍተኛ የሆነ የእውነት በጆሮም ለመስማት የሚሰቅ አይነት ጾታዊ ጥቃት ነው የምንሰማው። የቆመውም ጦርነት ላይ ይሁን ጋብያ ላይ ያለውም ይሁን ገና እየጀመረው ላይ ያለውን ቢሆን ለጾታዊ ጥቃት መፍትሄ መፈለግ እንዲቆም ማድረግ አሁንም ቢሆን ጊዜው አረፈደም ነው።
ዶክተር ሲን ተቋማቸው አሁንም አረፈደም በተባለው መልእክት ጥቃት አድራሾች ለፍትህ እንዲቀርቡ ጥሪ ማድረጋቸውን ገልጸው ነገር ግን በአሁን ሰዓት ያለው ሂደት ምስጢራዊ መሆኑ ነገሮች ቸል የተባሉ ያስመስላቸዋል ይላሉ።
እሺ፣ የግንዛቤ ማጠር አይመስለኝም። እውነቱን ለመናገር ያው የሚደፍሩት ወታደሮች አንቀጣበትም ብለው ስለሚያስቡ ነው እና የኢትዮጵያ መንግስት የራሱን ወታደሮች በጦር ፍርድ ማቅረብ የከሰሳቸው አሉ። ያው ገና ነው የፍርድ ሂደቱ ገና ነው። ህዝብን በሚያቀው ሁኔታ ደረጃ የሚደረግ አይደለም። ያው ሚስጥርነቱ ተጠበቀ ስለሚሆን ግን እንደምንሰማው ጥቂት ወታደሮች አሉ የተከሰሱ። ያው ይሄም ይበቃ አይደለም። ምክንያቱም ጥቂት ወታደሮች አይደሉም ያን ሁሉ የትግራይ ሴቶች የደፈሩት ጥቂት ሆነው አይደለም። እና ሲምቦሊክ የሆነ ወይ በቃ ይሄን አድርገናል ለማለት ብቻ እንዳልሆነ ተስፋ አደርጋለሁ። ምክንያቱም የተመረጠ መንግስት ሴት ፕሬዚደንት ባሉን ጊዜ ጾታዊ ጥቃት ተድበስብሶ የሚያልፍ ከሆነ ያው ትልቅ መልእክት ነው የሚላከው ለሁላችን ለኢትዮጵያ ሴቶች በሙሉ። ሁሉም ዜጎች ላይ የደረሰው ጥቃት ስለሚሰማን ስለሚያንገበግበን ልክ ነው ብለን ስለማናምን መንግስት መጀመሪያ ምን ያደርጋል የሚለው ጥያቄ አንደኛው እሱ ነው። እሱን ያው በጉጉት ለማየት እየጠበቅን ነው። ከህግ ካሳ ውጭ እንግዲህ ያው ትንሽ ትራንዚሽናል ጀስትስ የሚል ነገር መንግስት ጀምሯል። ትራንዚሽናል ጀስትስ ማለት እንደ ማህበረሰብ የሚያሻግር ሁሉን ሰው ሁሉን ጥፋት ያጠፋ ሁሉን ሚሊሻ ውስጥ ያለ በመቶ ሺህ የሚቆጠር ታጣቂ ኃይልን ማሰር ላይቻል ይችላል ግን
አድማጮቻችን አብራችሁን ስለነበራችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።